ሰላም ጤና ስጥልኝ እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ መስከረም 5/2014 ዓ.ም መሰናዶ ጀምሯል አብራችሁን ታመሹ ዘንድ በአክብሮት እየጋበዝን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት በትግራይና በአዋሳኝ ክልሎች መካከል እየተባባሰ የሚሄደው ውጥረት እጅግ እንደሚያሳስባቸው ገለጹ።
I remain deeply concerned about the escalating tensions in Tigray and neighboring Afar and Amhara regions.
በትግራይና በሚያዋስኑት የአፋርና የአማራ ክልሎች መካከል በየጊዜው እየተባባሰ የሚገኘው ውጥረት በጥብቅ እንዳሳሰበኝ ነው።
ዘገባለን በሌላ ዜና ደግሞ በዳባት ወረዳ ጭና ተክላ ሃይማኖት ቀበሌ ውስጥ የሚገኙ ተፈናቃዮችና ያካባቢ ባለስልጣናት አስቸኳይ የምግብ እርዳታ ያስፈልገናል ሲሉ ጠየቁ።
የነሰነ ነገር አገኘንም ያው እንደዚህ ያለ በርበሬ ምናምን ተምንፈልግ
በጭና ያሉ ተፈናቃዮች መካከል አንዷን እናት ነው የሰማነው በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌሎች የወጣት ርዕሶች ደግሞ የአምቦ ወጣቶች በዚህ አመት የሰነቁትን ተስፋ ያጋሩናል። ሙዚቃና ሌሎች ጥንቅሮችንም አካተናል። ኤደን ገረመው በመስተንግዶ ከምሽቱ ተረኛ አዘጋጅ ጋር ብርሃን ኃይሉ ጋር በመሆን እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እያስተናገድኳችሁ እዘልቃለሁ። አሁን ስመኝሽ የቆየ አጫጭር ዜናዎችን ታሰማችኋለች።
አመሰግናለሁ ኤደን። የዓለም ጤና ድርጅት በዱባይ ካለው የክምችት ጣቢያ 85 ሜትሪክ ቶን የሚሆን የህይወት አድን የመድኃኒት አቅርቦት ወደ ኢትዮጵያ መላኩን የተባበሩት መንግስታት ቃል አቀባይ ስቴቨን ዱቻሪክ ትላንት በሰጡት ዕለታዊ መግለጫ አስታወቁ። ቃል አቀባዩ በድርጅታችን አባላት በአንድ ጊዜ በአየር ከተጓጓዙት ከስከዛሬዎቹ ትልቁ የሰብአዊ እርዳታ አቅርቦቶች አንደኛው ነው ብለዋል። መድኃኒቶች፣ የከባድ ጊዜ የህክምና መርጃዎች፣ አስቸኳይ ሁኔታ ታቀዱ ጥደና መስሪያዎች፣ የፍጆታ እቃዎች፣ የመገልገያ መሳሪያዎችና ኮሌራን ለመከላከል የሚረዱ እርዳታዎች እንደሚገኙበትም ቃል አቀባዩ ተናግረዋል። ለዚህ አገልግሎት ብቻ የተመደበው አውሮፕላን በተባበሩት ኤምሬትስ የተሰጠ መሆኑን ጠቅሰው እስከ 100 ሺህ የሚደርሱ ሰዎችን አስቸኳይ ፍላጎት ሊያሟላ የሚችል እርዳታ ከጥቂት ቀናት በፊት አዲስ አበባ ማረፉን ገልጸዋል። በሶማሊያ ዋና ከተማ ሞቃዲሾ ትላንት በአጥፍቶ ጠፊ በደረሰ የቦምብ አደጋ 11 ሰዎች መሞታቸውን የአይን እማኞችና ባለስልጣናት አስታወቁ። የአይን እማኞቹ እንደተናገሩት አጥፍቶ ጠፊው በአረጀ ቆርቆሮ በተሰራ አንድ የሻይ ቤት ከገባ በኋላ በደረቱ ላይ ያጠመደውን ቦምብ አፈንድቶታል። ጥቃቱ የተፈጸመው የሞቃዲሾ የአየር ማረፊያና የአፍሪካ ህብረት ወታደሮች ዋና መስሪያ ቤት ከሚገኝበት ዋጃሪ ወረዳ የሶማሌ መንግስት የጸጥታ ኃይሎች ባቋቋሙት የፍተሻ ጣቢያ አቅራቢያ ነው። ከሞቱት መካከል ወታደሮችና ንጹሃን ሰዎች የሚገኙ መሆኑን ለሚዲያ መረጃ የመስጠት መብት እንደሌላቸው በመግለጽ ማንነታቸው እንዳይገለጽ የጠየቁ የሶማሌ መንግስት ባለስልጣን ተናግረዋል። ለጥቃቱ ያልሻባብ ታጣቂ ቡድን ኃላፊነቱን ወስዷል። የሶማሊያ ጠቅላይ ሚኒስትር መሐመድ ሁሴን ሮቤል አረመናዊ ያሉትን ጥቃት አውግዘው ይህ አልሻባብ ያለምንም ልዩነት የሶማሌን ህዝብ ደም የሚያፈስ መሆኑን ያሳያል ሲሉ ተናግረዋል። ዩናይትድ ስቴትስ በታሊባን ላይ የጣለቻቸውን ማዕቀቦች እንደማታነሳ ግን የተባበሩት መንግስታት አስጊ ሲል በገለጸው ቀውስ ለተጎዱ አፍጋኒስታውያን ህይወት አድን የሆኑ የሰብአዊ እርዳታዎችን እንደምትሰጥ አስታውቃለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት በተባበሩት መንግስታት የእርዳታ ድርጅቶች አማካኝነት ለአፍጋኒስታን ህዝቦች የሚደረገው ሰብአዊ እርዳታ እንደሚቀጥል ያስታወቁት አሜሪካ ወደ 64 ሚሊዮን የአሜሪካ ዶላር የሚጠጋ ገንዘብ እርዳታ እንደምትሰጥ ካስታወቀች ከአንድ ቀን በኋላ ነው። ይህን ተከትሎ ታሊባን ያለማቀፉ ማህበረሰብ በመቶ ሚሊዮኖች በሚቆጠር ዶላር የሚገመት ያስቸኳይ ጊዜ እርዳታ ለአፍጋኒስታን እንዲሰጥ የሚያደርገውን ጥረት አድንቀው ዩናይትድ ስቴትስ እና ሌሎች ሀገራት አንድ ሳምንት ያስቆጠረው ጊዜያዊ መንግስት ላይ የሰነዘሩትን ነቀፌታ ግን አልተቀበሉትም። የታሊባን ጊዜያዊ የውጭ ጉዳይ ሚኒስትር አሚር ካሃን ሙታቂ በካቡል ለጋዜጠኞች በሰጡት መግለጫ ቡድኑ እርዳታው በቀጥታና ግልጽ በሆነ መልኩ ለተጠቃሚዎች እንዲደርስ እንደሚያደርግ ቃል ገብተዋል። ድህነት ያጠቃት አፍጋኒስታን 10 ዓመታትን ባስቆጠረው ግጭት ከፍተኛ ድርቅና የ ኮሮና ቫይረስ ወረርሽኝ ምክንያት በቋፍ ላይ ያለች ሲሆን ባለፈው ወር የአሜሪካና ሌሎች ምዕራብ ሀገራት ወታደሮቻቸውን ማስወጣታቸውን ተከትሎ ታሊባን ሀገሪቱን ከተቆጣጠረ በኋላ የውጭ ዳታዎች በመቋረጣቸው ሁኔታዎች መባባሳቸው ተገልጿል። በጀርመን በዚህ ወር መጨረሻ ከሚደረገው ምርጫ በኋላ ከስልጣን ይወርዳሉ የተባሉት የጀርመኗ መሪ ቻንስለር አንጀላ ማርኬል ፍጻሜ ለጀርመን ብቻ ሳይሆን በአውሮፓ ህብረትም ላይ የሚያሳድረው ተጽዕኖ መኖሩን ተቺዎች አመለከቱ። የአሜሪካ ድምጽ ያነጋገራቸው ተቺዎች እንደ አውሮፓና ቆጣጥር ከ2015 ጀምሮ ስልጣን ላይ የነበሩት የ67 አመቷ ማርኬል ተተውት የሚሄዱት ታሪካቸው የተደበላለቀ ስሜት የሚፈጥር ነው ብለዋል። ይሁን እንጂ የውጭ ጉዳይ ፖሊሲያቸው በተለይ በቻይና በሩሲያና በአንዳንድ የአውሮፓ ህብረት አባላት ዘንድ የነበራቸው አንድ ወጥ ያልሆነ አቋማቸው የነገ ታሪካቸው ላይ ጥላውን ሊያሳርፍ እንደሚችልም ገልጸዋል። አንጀላ መርኬል በጀርመን ብቸኛዋ የሴት መሪ ሲሆኑ በስልጣንም ላይ ለረጅም ጊዜ በመቆየት በጀርመን ታሪክ ሶስተኛዋ ቻንስለር ናቸው። አድማጮች ለሰዓት ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋ ቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽ ቆየን ለዜናዎቹ አመሰግናለሁ። የጋቢና ቪኦኤ መስከረም 5/2014 ዓ.ም የሮም ምሽት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ለምሽቱ አብይ ወዳደረግነው ርዕስ እንሻገር። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት በትግራይና በአዋሳኝ ክልሎች መካከል እየተባባሰ የሚሄደው ውጥረት እጅግ እንደሚያሳስባቸው ገለጹ። ዓለም አቀፉ ማህበረሰብ ዘላቂ መፍትሄዎችን ለማምጣት ብርቱ እገዛ እንዲያደርግም ጠይቀዋል። ኮሚሽነሯ ይህን ያሉት ከሰሞኑ በተካሄደው የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ ላይ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው ዓለም አቀፉ ማህበረሰብ ለዚህ ግጭት ዘላቂ መፍትሄ ለመስጠት ሊረዳ ከፈለገ የፖለቲካ ቀውሱን መሰረትና አውድ ሙሉ ለሙሉ መገንዘብ ይኖርበታል ብለዋል። መለስካቸው አማሃ ተጨማሪ ዝርዝር ዘገባ አለው።
ለ48ኛው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት በትግራይ ክልል የተካሄደውን የሰብአዊ መብቶች ጥሰት የጋራ ምርመራ የደረሰበትን ደረጃ ለማሳወቅ ከፍተኛ ኮሚሽነሯ ሚሼል ባሽሌት ባደረጉት ንግግር በትግራይ ክልል የተቀሰቀሰው ጦርነት ወደ አጎራባች አካባቢዎች መዛመቱን ገልጸዋል። በእሳቸው አባባል ይህ ግጭት ከዚህም አልፎ በመላው የአፍሪካ ቀንድ ሊስፋፋ ይችላል። የዚህን ግጭት መስፋፋት ለማስቆም ዓለም አቀፉ ማህበረሰብ ማድረግ አለበት ያሉትንም
I remain deeply concerned about the escalating tensions in Tigray and neighboring Afar and Amhara regions.
በትግራይና በሚያዋስኑት የአፋርና የአማራ ክልሎች መካከል በየጊዜው እየተባባሰ የሚገኘው ውጥረት በጥብቅ እንዳሳሰበኝ ነው። ዓለም አቀፉ ማህበረሰብ ዘላቂ የእርቅና የሽግግር ፍትህ ሂደቶችን በሰብአዊ መብቶች መርሆች መሰረት እንዲከናወኑ መርዳት አለበት። የፍትህ ስርዓቱንና የሲቪክ ማህበራት ድርጅቶችን እንዲሁም የኢትዮጵያ ሰብአዊ መብቶች ኮሚሽንም ወደፊት የሰብአዊ መብቶችን አያያዝ ለመከታተል ያላቸውን ብቃት ማጠናከር ይኖርበታል። ዓለም አቀፉ ማህበረሰብ ግጭቱ እንዲቆም ጥሪ ማቅረቡን መቀጠል አለበት። ሁሉን አቀፍ ፖለቲካዊ ውይይት እንዲካሄድ መግፋትም ይኖርበታል። ሁሉም ወገኖች የሰብአዊ መብቶች መጣሳቸውንና ዓለም አቀፍ ሰብአዊ ህግጋትን መተላለፋቸውን እንዲያቆሙ ጥሪያቸውን መቀጠል አለባቸው።
በዚህ በተለያዩ ዘዴዎች በጀኔቭ በተካሄደው ጉባኤ የተካፈሉትና የጣምራ ምርመራውን የመራው ቡድን አንዱ አካል የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዳንኤል በቀለ በበኩላቸው የዚህን ግጭት መስፋፋት ብቻ ሳይሆን መስፋፋቱን ማን እንደመራውና ምን ችግር እንዳስከተለ ለጉባኤው አስረድተዋል። በትግራይ ክልል ተፈጽመዋል የተባሉት ወንጀሎች እንዳሉ ሆነው መንግስት የተናጠል ተኩስ አቁም ካወጀ በኋላ ህወሓት በአፋርና በአማራ ክልሎች ዘልቆ በመግባት ጦርነቱ እንደተስፋፋ ለትግራይ ክልል የሚደርሰውም የእርዳታ አቅርቦት እክል እንደገጠመው ገልጸው ከዚህ በኋላ ግጭቱ በትግራይ ክልል የሚካሄድ ነው ብሎ መግለጹ ትክክለኛ አይደለም ብለዋል። ኮሚሽነሩ ባቀረቡት አጭር ዘገባና ማጠቃለያ ላይ ይህን ብለዋል።
The council members and the international community should be really cognizant that it is still
የኢትዮጵያውያንን ስቃይና መከራ ለማቆም የሚችለው የኢትዮጵያ ሕዝብ ብቻ መሆኑን የምክር ቤቱ አባላትና ዓለም አቀፉ ማህበረሰብ ዛሬም በትክክል ሊረዱ ይገባል። ይህ መርህ የሀገር ሉዓላዊነትን የሚበይንና የማንንም ሰው የመኖር ግብም የሚወስን ነው። በዚህ የጦርነት ወቅት እንደ ሕዝብና እንደ ሀገር ላለፍንበት ስቃይና መከራ ምንም አይነት የፖለቲካ ግብና መርህ አሳማኝ ሰበብ ሊሆኑ አይችሉም። አሁን ያሉት ሀገር አቀፍ የሕግና የተቋማት ማዕቀፎች ጉድለት ቢኖርባቸውም በየትኛው መመዘኛ ቢታዩ ተገቢነት ያላቸው፣ ከሰብአዊ ቀውሶችና ከዚህ ጦርነት በአነስተኛ ጉዳት ለመውጣት የሚያስችሉ ዘላቂ መፍትሄዎችን እንደሚያስገኙ ለመረዳት ልባዊ ቀናነትን ይጠይቃል። ስለሆነም በዚህ ግጭት ውስጥ ያሉ ወገኖች ሁሉና ዓለም አቀፉ ማህበረሰብ ይህንን ቀናነት እንድትላበሱ እናሳስባለን።
በዚህ ጉባኤ የተሳተፉትና በምክር ቤቱ ንግግር እንዲያደርጉ መድረክ የተሰጣቸው የኢትዮጵያው ጠቅላይ አቃቢ ሕግ ዶክተር ጌዲዮን ጢሞቴዎስ ናቸው። ጠቅላይ አቃቢ ሕጉ የምርመራውን ውጤት በዝርዝር ለማወቅ ጥቂት ወራትን መጠበቅ ቢያስፈልግም በተባበሩት መንግስታት የሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ኮሚሽን ጣምራ የምርመራ ስራ ጥረትን እውቅና ሰጥተዋል። እንደ አንድ ባለድርሻ መንግስትም የምርመራው ሙሉ ዘገባ ይፋ ከመሆኑ በፊት ሐቆችን ለማጣራት ይረዳ ዘንድ በቅድሚያ ለመንግስታቸው እንዲደርሰው የሚጠብቁ እንደሆነም ገልጸዋል። የሰብአዊ መብቶችን አያያዝ ለማሻሻል መንግስት ዝግጁ እንደሆነ ገለጹት። ጠቅላይ አቃቢ ሕግ ጌዲዮን ከዚህ አኳያ ከዓለም አቀፍ አካላት መንግስት የሚጠብቀውንም ግልጽ አድርገዋል።
In relation to this, we call upon the international community and the Human Rights Council.
ኢትዮጵያ ውስጥ ለሰብአዊ መብቶች መሻሻል አግባብ ካላቸው ሁሉም ባለድርሻዎች ጋር ገንቢ በሆነ መልክ መስራት እንቀጥላለን። ከዚህ አኳያ የሽብር ዘዴዎችን መጠቀምን፣ ልጆችን ለውትድርና መመልመልንና ሰላማዊ ሰዎችን በወል መግደልን እንዲሁም ህወሓት በአፋርና በአማራ ክልሎች ውስጥ የፈጸማቸውን የተደራጀ ዝርፊያና እጅግ የከፋ የማውደም ተግባር ዓለም አቀፉ ህብረተሰብና የተባበሩት መንግስታት የሰብአዊ መብቶች ተቋማት እንዲያወግዙት ጥሪ እናቀርባለን። አሁን በዚህ አሳዛኝ ሁኔታ ውስጥ ህወሓት ወንጀለኛ እንጂ ሰለባ አለመሆኑን ዓለም ሁሉ እውነታውን ማወቅ ያለበት ጊዜ ነው።
ጉባኤው ላይ ለመናገር መድረክ የተሰጣቸው
ሰላም መስጠልኝ እንደምን አምሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ መስከረም 5/2014 ዓ.ም መሰናዶ ጀምሯል። አብራችሁን ታመሹ ዘንድ በአክብሮት እየጋበዝን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹ እናስተዋውቃችሁ። በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት በትግራይና በአዋሳኝ ክልሎች መካከል እየተባባሰ የሚሄደው ውጥረት እጅግ እንደሚያሳስባቸው ገለጹ።
I remain deeply concerned about the escalating tensions in Tigray and neighboring Afar and Amhara regions. The international community
በትግራይና በሚያዋስኑት የአፋርና የአማራ ክልሎች መካከል በየጊዜው እየተባባሰ የሚገኘው ውጥረት በጥንቅ እንዳሳሰበኝ ነው።
ዘገባለን። በሌላ ዜና ደግሞ በዳባት ወረዳ ጭናት ሃይማኖት ቀበሌ ውስጥ የሚገኙ ተፈናቃዮችና የአካባቢው ባለስልጣናት አስቸኳይ የምግብ እርዳታ ያስፈልገናል ሲሉ ጠየቁ።
የመሰለ ነገር አገኘንም ያው ድንገት ያለ በርበሬ ምናምን ተምንፈልግ።
በጭና ያሉ ተፈናቃዮች መካከል አንዷን እናት ነው የሰማነው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌሎች የወጣት ርዕሶች ደግሞ የአምቦ ወጣቶች በዚህ ዓመት ተነቁትን ተስፋ ያጋሩናል። ሙዚቃና ሌሎች ጥንቅሮችንም አካተናል። የደንገረመው በመስተንግዶ ከምሽቱ ተረኛ አዘጋጅታ ብርሃን ኃይሉ ጋር በመሆን እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እያስተናገድኳችሁ እዘልቃለሁ። አሁን ስመኝሽ የቆየ አጫጭር ዜናዎችን ታሰማችኋለች።
አመሰግናለሁ ኤደን። የዓለም ጤና ድርጅት በዱባይ ካለው የክምችት ጣቢያ 85 ሜትሪክ ቶን የሚሆን የህይወት አድን የመድኃኒት አቅርቦት ወደ ኢትዮጵያ መላኩን የተባበሩት መንግስታት ቃል አቀባይ ስቴቨን ዱቻሪክ ትላንት በሰጡት ዕለታዊ መግለጫ አስታወቁ። ቃል አቀባዩ በድርጅታችን አባላት በአንድ ጊዜ በአየር ከተጓጓዙት ከስከዛሪዎቹ ትልቁ የሰብአዊ እርዳታ አቅርቦቶች አንደኛው ሆኖ ብለዋል። መድኃኒቶች፣ የከባድ ጊዜ የህክምና መርጃዎች፣ አስቸኳይ ሁኔታ ቀዶ ጥገና መስሪያዎች፣ የፍጆታ እቃዎች፣ የመገልገያ መሳሪያዎችና ኮሌራን ለመከላከል የሚረዱ እርዳታዎች እንደሚገኙበትም ቃል አቀባዩ ተናግረዋል። ለዚህ አገልግሎት ብቻ የተመደበው አውሮፕላን በተባበሩት ኤምሬትስ የተሰጠ መሆኑን ጠቅሰው እስከ 100 ሺህ የሚደርሱ ሰዎችን አስቸኳይ ፍላጎት ሊያሟላ የሚችል እርዳታ ከጥቂት ቀናት በፊት አዲስ አበባ ማረፉን ገልጸዋል። በሶማሊያ ዋና ከተማ ሞቃዲሾ ትላንት በአጥፍቶ ጠፊ በደረሰ የቦምብ አደጋ 11 ሰዎች መሞታቸውን የአይን እማኞችና ባለስልጣናት አስታወቁ። የአይን እማኞቹ እንደተናገሩት አጥፍቶ ጠፊው በአረጀ ቆርቆሮ በተሰራ አንድ የሻይ ቤት ከገባ በኋላ በደረቱ ላይ ያጠመደውን ቦምብ አፈንድቶታል። ጥቃቱ የተፈጸመው የሞቃዲሾ የአየር ማረፊያና የአፍሪካ ህብረት ወታደሮች ዋና መስሪያ ቤት ከሚገኝበት ዋጃሪ ወረዳ የሶማሌ መንግስት የጸጥታ ኃይሎች ባቋቋሙት የፍተሻ ጣቢያ አቅራቢያ ነው። ከሞቱት መካከል ወታደሮችና ንጹሃን ሰዎች የሚገኙ መሆኑን ለሚዲያ መረጃ የመስጠት መብት እንደሌላቸው በመግለጽ ማንነታቸው እንዳይገለጽ የጠየቁ የሶማሌ መንግስት ባለስልጣን ተናግረዋል። ለጥቃቱ የአልሻባብ ታጣቂ ቡድን ኃላፊነቱን ወስዷል። የሶማሊያ ጠቅላይ ሚኒስትር መሐመድ ሁሴን ሮቤል አረመናዊ ያሉትን ጥቃት አውግዘው ይህ አልሻባብ ያለምንም ልዩነት የሶማሌን ህዝብ ደም የሚያፈስ መሆኑን ያሳያል ሲሉ ተናግረዋል። ዩናይትድ ስቴትስ በታሊባን ላይ የጣለቻቸውን ማዕቀቦች እንደማታነሳ ግን የተባበሩት መንግስታት አስጊ ሲል በገለጸው ቀውስ ለተጎዱ አፍጋኒስታውያን ህይወት አድን የሆኑ ሰብአዊ እርዳታዎችን እንደምትሰጥ አስታውቃለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት በተባበሩት መንግስታት የእርዳታ ድርጅቶች አማካኝነት ለአፍጋኒስታን ህዝቦች የሚደረገው ሰብአዊ እርዳታ እንደሚቀጥል ያስታወቁት አሜሪካ ወደ 64 ሚሊዮን የአሜሪካ ዶላር የሚጠጋ ገንዘብ እርዳታ እንደምትሰጥ ካስታወቀች ከአንድ ቀን በኋላ ነው። ይህን ተከትሎ ታሊባን ያለማቀፉ ማህበረሰብ በመቶ ሚሊዮኖች በሚቆጠር ዶላር የሚገመት ያስቸኳይ ጊዜ እርዳታ ለአፍጋኒስታን እንዲሰጥ የሚያደርገውን ጥረት አድንቀው ዩናይትድ ስቴትስና ሌሎች ሀገራት አንድ ሳምንት ያስቆጠረው ጊዜያዊ መንግስት ላይ የሰነዘሩትን ነቀፌታ ግን አልተቀበሉትም። የታሊባን ጊዜያዊ የውጭ ጉዳይ ሚኒስትር አሚር ካህን ሙታቂ በካቡል ለጋዜጠኞች በሰጡት መግለጫ ቡድኑ እርዳታው በቀጥታና ግልጽ በሆነ መልኩ ለተጠቃሚዎች እንዲደርስ እንደሚያደርግ ቃል ገብተዋል። ድህነት ያጠቃት አፍጋኒስታን 10 አመታትን ባስቆጠረው ግጭት፣ ከፍተኛ ድርቅና የኮሮና ቫይረስ ወረርሽኝ ምክንያት በቋፍ ላይ ያለች ሲሆን ባለፈው ወር የአሜሪካና ሌሎች ምዕራብ ሀገራት ወታደሮቻቸውን ማስወጣታቸውን ተከትሎ ታሊባን ሀገሪቱን ከተቆጣጠረ በኋላ የውጭ እርዳታዎች በመቋረጣቸው ሁኔታዎች መባባሳቸው ተገልጿል። በጀርመን በዚህ ወር መጨረሻ ከሚደረገው ምርጫ በኋላ ከስልጣን ይወርዳሉ የተባሉት የጀርመኗ መሪ ቻንስለር አንጀላ ማርኬል ፍጻሜ ለጀርመን ብቻ ሳይሆን በአውሮፓ ህብረትም ላይ የሚያሳድረው ተጽዕኖ መኖሩን ተቾች አመለከቱ። የአሜሪካ ድምጽ ያነጋገራቸው ተቺዎች እንደ አውሮፓ አቆጣጠር ከ2015 ጀምሮ ስልጣን ላይ የነበሩት የ67 አመቷ መርኬል ተተውት የሚሄዱት ታሪካቸው የተደበላለቀ ስሜት የሚፈጥር ነው ብለዋል። ይሁን እንጂ የውጭ ጉዳይ ፖሊሲያቸው በተለይ በቻይና፣ በሩሲያና በአንዳንድ የአውሮፓ ህብረት አባላት ዘንድ የነበራቸው አንድ ወጥ ያልሆነ አቋማቸው የነገ ታሪካቸው ላይ ጥላውን ሊያሳርፍ እንደሚችልም ገልጸዋል። አንጀላ መርኬል በጀርመን ብቻኛዋ የሴት መሪ ሲሆኑ በስልጣንም ላይ ለረጅም ጊዜ በመቆየት በጀርመን ታሪክ 3ኛዋ ቻንስለር ናቸው። አድማጮች፣ ለሰዓት ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
I'm
ስመኝሽ ቆየን ለዜናዎቹ አመሰግናለሁ። የጋቢና ቪኦኤ መስከረም 5/2014 ዓ.ም የሮም ምሽት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ለምሽቱ አብይ ወዳደረግነው ርዕስ እንሻገር። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት በትግራይና በአዋሳኝ ክልሎች መካከል እየተባባሰ የሚሄደው ውጥረት እጅግ እንደሚያሳስባቸው ገለጹ። ዓለም አቀፉ ማህበረሰብ ዘላቂ መፍትሄዎችን ለማምጣት ብርቱ እገዛ እንዲያደርግም ጠይቀዋል። ኮሚሽነሯ ይህን ያሉት ከሰሞኑ በተካሄደው የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ ላይ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው ዓለም አቀፉ ማህበረሰብ ለዚህ ግጭት ዘላቂ መፍትሄ ለመስጠት ሊረዳ ከፈለገ የፖለቲካ ቀውሱን መሰረትና አውድ ሙሉ ለሙሉ መገንዘብ ይኖርበታል ብለዋል። መለስካቸው አማሃ ተጨማሪ ዝርዝር ዘገባ አለው።
ለ48ኛው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት በትግራይ ክልል የተካሄደውን የሰብአዊ መብቶች ጥሰት የጋራ ምርመራ የደረሰበትን ደረጃ ለማሳወቅ ከፍተኛ ኮሚሽነሯ ሚሼል ባችሌት ባደረጉት ንግግር በትግራይ ክልል የተቀሰቀሰው ጦርነት ወደ አጎራባች አካባቢዎች መዛመቱን ገልጸዋል። በእሳቸው አባባል ይህ ግጭት ከዚህም አልፎ በመላው የአፍሪካ ቀንድ ሊስፋፋ ይችላል። የዚህም ግጭት መስፋፋት ለማስቆም ዓለም አቀፉ ማህበረሰብ ማድረግ አለበት ያሉትንም ገልጸዋል።
I remain deeply concerned about the escalating tensions in Tigray and neighboring Afar and Amhara regions. The international community
በትግራይና በሚያዋስኑት የአፋርና የአማራ ክልሎች መካከል በየጊዜው እየተባባሰ የሚገኘው ውጥረት በጥብቅ እንዳሳሰበኝ ነው። ዓለም አቀፉ ማህበረሰብ ዘላቂ የእርቅና የሽግግር ፍትህ ሂደቶችን በሰብአዊ መብቶች መርሆች መሰረት እንዲከናወኑ መርዳት አለበት። የፍትህ ስርዓቱንና የሲቪክ ማህበራት ድርጅቶችን እንዲሁም የኢትዮጵያ የሰብአዊ መብቶች ኮሚሽንም ወደፊት የሰብአዊ መብቶችን አያ
እናስተምን እንደምናብታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ መስከረም 5/2014 ዓ.ም መሰናዶ ጀምሯል። አፍራችሁን ታመሹ ዘንድ በአክብሮት እየጋበዝን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት በትግራይና በአዋሳኝ ክልሎች መካከል እየተባባሰ የሚሄደው ውጥረት እጅግ እንደሚያሳስባቸው ገለጹ።
I remain deeply concerned about the escalating tensions in Tigray and neighboring Afar and Amhara regions. The international community
በትግራይና በሚያዋስኑት የአፋርና የአማራ ክልሎች መካከል በየጊዜው እየተባባሰ የሚገኘው ውጥረት በጥብቅ እንዳሳሰበኝ ነው።
ዘገባለን። በሌላ ዜና ደግሞ በዳባት ወረዳ ጭና ተክለ ሃይማኖት ቀበሌ ውስጥ የሚገኙ ተፈናቃዮችና የአካባቢው ባለስልጣናት አስቸኳይ የምግብ እርዳታ ያስፈልገናል ሲሉ ጠየቁ።
የመሰለ ነገር አገኘንም ያው እንደደጨት ያለ በርበሬ ምናምን ተምንፈልግ
በጭና ያሉ ተፈናቃዮች መካከል አንዷን እናት ነው የሰማነው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌሎች የወጣት ርዕሶች ደግሞ የአምቦ ወጣቶች በዚህ ዓመት የሰነቁትን ተስፋ ያጋሩናል። ሙዚቃና ሌሎች ጥንቅሮችንም አካተናል። ኤደን ገረመው በመስተንግዶ ከምሽቱ ተረኛ አዘጋጅ ብርሃን ኃይሉ ጋር በመሆን እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እያስተናገድኳችሁ እዘልቃለሁ። አሁን ስመኝሽ የቆየ አጫጭር ዜናዎችን ታሰማችኋለች።
አመሰግናለሁ ኤደን። የዓለም ጤና ድርጅት በዱባይ ካለው
MSYMS Brown Link Polarization Horizontal Modulation VVBS2 ወይም QPSK ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
እንግዲህ ከሐምሌ 3 2013 ዓመተ ምህረት ጀምሮ ጋቢና ቬ በሬዲዮ ቴሌቪዥን በአዲስ አቀራረብ ብቅ ብሏል። ተከታተሉን ዘንድ እንጋብዛለን። አሁን ደግሞ በአዲስ ዓመት ምን አይነት ተስፋ እንደሰነቁ የአምቦ ወጣቶች ለናኮር መልካ አጫውተውታል። ወደ ሱናምራ
ጀመጭስ ባላለም ዳምቦ ከተማ ነዋሪ ነኝ። ጥሩ ነገሮች ያው ልማት አለ። እንደ ችግር ደግሞ ምን ያየሁት ነገር ትንሽ የኑሮ ውድነት ጉላይና እንዳጠቃላይ በ2013 አመት ነው ያየነው። ይሄን ደግሞ መንግስት 2014 ውስጥ በጣም መስራት አለበት። ሰላም አስመልክቶ አሁን ሰላም ትንሽ ህዝቡም ተረጋግቶ መኖር እየኖረ አይደለም። ስለዚህ እዛ ላይ ደግሞ ሰላም ላይ መስራት አለበት።
እኔ ተከሉን ማለት ይባላል። የአምቦ ነዋሪ ነኝ። እንደ አክባባችን እንደ አምቦ ሰላም ነው። ለወደፊትም እንደዛ ይቀጥላል ብዬ ገምታለሁ። እንደ ኢትዮጵያ እንደ ኦሮሚያም 2014 ከዚህ በላይ ጥሩ ነገር ይዞ መምጣት አለበት። እንደ አገሪቱ በጣም ያለኝ ችግር አለ። ችግርም ቢሆን በውይይት መስማት አለበት። የኑሮ ውድነት እንደ ስሙ እንደ ሽብር ማለት ከፊቹ ራሱ እንትን እንዳለ ጥሩ አይመጣም። ትምህርት ከሌለ ጽራፍሻ ካለ ትምህርት የለም፣ ልማት የለም፣ ሰጥቶ መግባት አይቻልም። ለዛ ጦርነት ጥሩ አይሆንም፣ ጥሩ ማመጣም። እንኳን እርስ በርስ ኢትዮጵያ ውስጥ እርስ በርስ በብሔር በፖለቲካ እንትን መፍትሄ አይሆንም፣ ጥሩ አይመጣም። አብሮ ከሰሩ አብሮ ከተደማመጡ ጥሩ ነገር መምጣት ይቻላል። እንደ አፍሪካም ምሳሌ መሆን አለብን። እንደ ስማችን አሁን ኢትዮጵያ ማለት የራሱ እንትን አለው፣ የራሱ ባህል አለው፣ የራሱ ሃይማኖት አለው፣ የራሱ እንትን አለው። ለመደማመጥ እርስ በእርስ አብሮ መብላት፣ አብሮ መጠጣት፣ አብሮ መስራት፣ እርስ በእርስ እንትን ለማለት ነው እንጂ አሁን ክፋት ፋይዳ የለውም፣ ክሳራ ስለሆነ ችግርም ቢኖር በውይይት መስማት አለበት። 2014 ጦርነት መቆም አለበት። ጥሩ የትምህርት ዘመን፣ የስራ ዘመን መሆን አለበት። ብልጽግና ለእድገት መሆን አለበት።
በእርግጥ ሰው ጥንቃቄውን ለበሽቱም አይደለም፣ በመስሪያ ቤትም በባንክ ቤትም ጥንቃቄው ተስቷል። በራሴ የተወሰነ ለውጦች አይቻለሁ በአንድ አመት። 2014 ደግሞ ከዚህ አሻሽዬ ለመስራት ዝግጁ ነኝ። በእርግጥ አገሪቷ ሰላም ባትሆንም ሁለት ወንድማማች ጥል ምክንያት ያው ጸጸት ብቻ የምናተርፈው በዚህ ጦርነት እንጂ ምንም አዲስ ነገር የለውም። ሰላም ቢወርድ 2014 ላይ ሰላም ወርዱ እርቀ ቢወርድ እንደ አንድ ነዋሪ በጣም ደስ ይለኛል።
ወጣቶቹ በአዲሱ አመት በ2014 ዓመተ ምህረት የኑሮ ውድነትና ሰላም ትኩረት እንዲሰጠው ጠይቀዋል። እስቲ አሁን ደግሞ ወደ ሙዚቃ እናቅና።
Yeah.